አንጋጋሪውና አሳሳቢው የኮሮና ቫይረስ ወረርሽኝ ለደቀናቸው ፈተናዎች መላው ምን ይሆን? የሳምንቱ ሐኪሞን ይጠይቁ ትኩረት አድርጎበታል።
የፕሮግራማችን የዞት ተባባሪ የተላላፊ በሽታዎች ሐኪምና በዊስካንሰን ዩኒቨርሲቲ ከጉዞ ጋር የተዛመዱ በሽታዎች ልዩ ክሊኒክ ዲሬክተር ናቸው ፕሮፌሰር ዳውድ ሰይድ ወደ ውይይት ወሰዳቸው።
ዶክተር ዳውድ በተደጋጋሚ በፕሮግራማችን እየቀረቡ ለያዩ ትንታኔ ይሰጡናል። ዛሬ መልሰን አግኝተነውታል። ለጊዜው ቅድሚያ አመሰግናለሁ።
አመሰግናለሁ። እኔም አሉላ።
የኮሮና ቫይረስ ወረርሽኝ ያሳሳቢነት እያደረ በፍጥነት እየጨመረ መጣ እንጂ እየቀነሰ አለመሆኑ ይታወቃል። ዶክተር ዳውድ በየሰዓቱ የሚለዋወጠውን የዚህን ወረርሽኝ ዓለም አቀፍ ይዞታ የሚመለከቱ መሰረታዊ ጭብጦችን ላስቀድምና አሃዞችም ሆኑ አጠቃላይ ክስተቱን የሚመለከቱት ትኩስ መረጃዎች የሚነግሩንን እውነታዎች የወረርሽኝ ወዴት እያመራ ነው? ምንስ ሊደረግ ይችላል? የሚለውን ጨምሮ በባለሙያ አይን እንዲፈትሹልን እናደርግ። በዚህ ሰዓትና ክስተት በተለዋዋጭ ሁኔታ ውስጥ የሚታዩትን መረጃዎች ሰብሰብ አድርጌ ላስቀድምና እነሱን መሰረት አድርገው ሙያዊ ትንታኔ ይሰጡባቸዋል።
አሃዛዊ መረጃዎችን ላንሳ። 80,000 ሰው ለቫይረሱ መጋለጡና ከ4,000 ሰው በላይ ለህልፈት ከተዳረጉባት የወረርሽኙን መነሻ ከሆነችው ቻይና ቀጥላ 9,000 ዜጎቿ ለቫይረሱ የተጋለጡባት ወረርሽኙ ባሳየው ክፋት ሁለተኛ ደረጃ ላይ የምትገኘው ጣሊያን የወረርሽኙን ጥድፊያ መዛመት ለመግታት በያዘችው ጥረት የ60 ሚሊዮን ህዝቧን እንቅስቃሴ ገድባ የመላ ሀገሪቱን መግቢያ መውጫዎች እንዲዘጉ አድርጋለች። በዩናይትድ ስቴትስም ቢሆን በዚህ ወረርሽኝ ሳቢያ ለህልፈት የሚዳረጉ ሰዎች ቁጥር በየዕለቱ እያሻቀበ ነው። በአሁኑ ሰዓት 27 ደርሷል። በአንጻሩ በዜና ከምንከታተላቸው ባሻገር በአዎንታዊነት ሊታይ የሚችል እንደ ተስፋ ጭላንጭል ሊወሰድ የሚችል ከሆነ አንዳንድ ነጥቦችን በትይዩ እንመልከት። ከአጠቃላዩ 110,000 ያህል ሰው 113,000 ነው የሚለው የዛሬው ስሌት። 60,000 ግድም መዳን ይቻለ መሆኑ ተገልጿል። የተያዘ ሁሉም የሚሞትበት በሽታ አለመሆኑም ይታወቃልና ዶክተር ዳውድ በጣሊያን ለቫይረሱ በመጋለጥ የመጀመሪያው ሰውም ህመምተኛ ቁጥር 1 የተባሉት ተሽሏቸው ከማገገሚያ መውጣታቸው ተገልጿል። እስኪ አሁን ያነሳዋቸው ባለፉት 2 ወራት ውስጥ የዚህ ወረርሽኝ አሳሳቢነቱ እየጨመረ የመጣውን ያህል ምንድነው መንገዱስ የሚታየው? አጠቃላይ ሁኔታ እንዴት ይገመግሙታል?
አመሰግናለሁ አሉላ። መቼስ ይሄን ለ3-4 ጊዜ ተደጋግረንበታል። የምፈራቸው ነገሮች ከተነጋገርናቸው ውስጥ ተሳስቼ ብሆን ደስ ይለኝ ነበር፣ ግን አካሄዱ በጣም የባሰ አስጊ የሆነ ነው የመጣው። አለማችን ከፍተኛ የወረርሽኝ አደጋ ያንዣበበባት ነው የሚመስለው። በአሁኑ ሰዓት የተላላፊ ህመም ሐኪሞች ብዙ ጊዜ አገሮች በዝግጅት ላይ እንደዚህ አይነት ነገር ሀፕን ቢያደርግ እንዴት ነው መከላከል ወይ ደግሞ መቆጣጠር ወይ ቀድሞ አውቆ ወደ ላይ እንዳይዛመት ማድረግ የሚቻለው የሚለው ላይ ገንዘብ እንዲጠፋ ብዙ ጊዜ ነው የሚነገረው። ግን ሁሉ ጊዜ መከላከል ላይ የሚጠፋ ገንዘብ አስፈላጊ መስሎ ስለማይታይ በዓለም ደረጃ ነው ብዙ ገንዘብ የሚበስ አልሆነም እና በድንገት እንደዚህ ሲመጣ በአጭር ጊዜ መመለስ የሚቻል አይደለም። እንደምታውቀው ማንኛውም የተላላፊ ህመም አይነት አንድ ቦታ ላይ ሲያከስም አንዱ ላይ ይነሳል። አሁን የሚታየው ያለው ቻይና ላይ እያከሰመ ያለበት ነው የሚመስለው ቁጥሩን ስታየው። በሌላ ሁኔታ ጣሊያን ላይ አሁን አሜሪካ ላይም እየገባ ነው። እንደ አዲስ ነው ቁጥሩ በየቀኑ እየጨመረ ያለው። ምን ይነጋገራቸው ቁጥሮች ራሱ ትክክል አይደሉም፣ ምክንያቱም በደቂቃዎች ነው የሚለዋወጠው። መቼስ እንደዚህ አይነት ህመም እንዳይገባ መከላከል በጣም አስፈላጊ ነው ለአንድ ሀገር። ብዙ ሀገሮችን ከመንካቱ በፊት እሱ ነው መሰራትም ያለበት። ግን የህመሙ ስርጭት በጣም ብዙ ሀገሮችን ኦልሬዲ ስለነካ በአሁኑ ሰዓት ከቁጥር ውጭ ስለሚያደርገው መከላከሉ ማሰቡ እንዳለ ሆኖ ከሱ አልፎ ህመም ከገባ በኋላ ሊደረጉ የሚችሉ ነገሮችን ማሰብ እና ማስተንተን የእያንዳንዱ ሀገር ኃላፊነት ሆኖ ነው በጣም ያስጨንቃል።
ፕሮፌሰር ዳውድ ይህን እስኪ በቀጥታ ወደ ኢትዮጵያ ጉዳይ እንውሰደው። አድማጮቻችን እንደያሉበት በየቱን በዚህ ዩናይትድ ስቴትስ እየተፈጠረ ያለው ያንኑ ያህል አሳሳቢ የሆነና ቅድም ያሏቸው የተቋማቱን ሁኔታዎች ለመከላከል የሚደረገውን ጥረት የጤና ጥበቃ ባለስልጣናት፣ የህብረተሰብ ጤና አጠባበቅ ተቋማቱን ኃላፊዎች በፕሮግራማችን እየቀረቡ መርታዊ ሀሳቦችን የሚሰሩትን ይገልጻሉ። ነገር ግን እንደ ሀገር በእርግጥ ተዘጋጅተናል የሚለው ያሳስባል። ምን ይታዩታል እንደ ኢትዮጵያ ላለ ሀገር?
እንዳልከው ነው መቼስ ማንም ሀገር ለዚህ ነገር ዝግጁ ነኝ ብሎ ደፍሮ መናገር አይቻልም። በአሜሪካ ደረጃ እያየነው ነው፣ ስንት ክፍተቶችና ቀዳዳዎች እንዳሉ እየታየ ነው። እንደዛ አይነት ገንዘብ ወጥቶም ነው ምላ ያለሁት እና አንድን ሀገር ብሌም ለማድረግ ወይ ደግሞ አልተደረገም ለማለት አይደለም። ነገር ግን በአጠቃላይ በዓለም ደረጃ ዝግጅቱ ደካማ ሆኖ እያንዳንዱ ሀገር ደግሞ እጁን አጣጥፎ መጠበቅም የለበትም፣ የአቅሙን መስራት መቻል አለበት። የኢትዮጵያ የጤና ጥበቃ ሚኒስቴር እኔም እነሱ ጋር እየሰራሁ ስለነበረ እያየሁት ነው። በጣም በጠንካራ መንገድ በየቀኑ እየተካሄደ ያለውን በሀገሪቷ ምርመራውን አስገብቶ በአራት በአምስት ሰዓት ውስጥ ውጤቱን ማድረስ የሚቻልበት ሁኔታ ዘርግተው በሚቻለው መቼስ እየተሯሯጠ ነው፣ በአቅም ማለት ነው። ይሄ ህመም እንደማየው ከሆነ እንደ ስርጭቱ አካሄድ አፍሪካ ውስጥ በአሁኑ ሰዓት ብዙ ያልታየው እንጂ መግባቱ የሚቀር አይመስልም። ምክንያቱም የሰዎች እንቅስቃሴ እንዳለ ነው። የተጠቁት ሀገሮች ቁጥር እየጨመረ ነው። ሰው እንቅስቃሴ አልተገታም እና መግባቱ አይቀርም ይገባል ብሎ አስቦ ግጅት መጀመር የሚያስፈልግ ይመስለኛል። ጤና ጥበቃ ሚኒስትር እንቅስቃሴዎች እንዳይገባ በማድረግ ላይ ያሉት እንቅስቃሴዎች እና መከላከል ላይ ያሉት ስራዎች እንዳሉ ሆነው ቢገባ ደግሞ ህዝቡን እንዴት ነው ማስተባብሮ ሪስፖንድ ማድረግ የሚገባው የሚለው ላይ ሆስፒታሎቹ ምን ያህል ጥንካሬ ላይ ነው ያሉት የሚለው ጥያቄን ጠይቆ እነሱን ማዘጋጀት ላይ ስራ መሰራት መቻል አለበት። ጣሊያን ጠቅላላ ሌላ ሕክምና የለም በአሁኑ ሰዓት። እያንዳንዱ ሆስፒታል ኮሪደሩ ሳይቀር ተጓዦች ጤንነት የሚከታተል ማህበር አለን። ከዛ የሚልኩትን ኢሜል ሳይ በጣም ነው የሚያስጨንቀው፣ ምክንያቱ ሌላ ነገር የለም። ይሄ ነው የሚሰራ ያለው። ሆስፒታል ዘጋጅተህ ቁጭ የምትለው ነገር አይደለም። እያንዳንዱ ሌላ ሆስፒታል ሁሉ ሪፊት እየተደረገ እየተለወጠ ለኮሮና ቫይረስ ሕክምና ነው እየዋለ ያለው። እስራኤል እንደምታየው ነው። ማንኛውም ከነዚህ ሀገሮች የሚመጣ ሰው እንዳይገባ ከልክላለች። ኔፓል የምርመራ ውጤት የሚያሳይ ሰው ካልሆነ በስተቀር ከነዚህ በሽታው ስርጭት እንዳላቸው ከታወቁ ሀገሮች የሚመጣን ተጓዥ እንደማታስገባ ተናግራለች። ኔፓል ትልቁ የኢኮኖሚ ምንጯ ቱሪዝም ነው እንደምታውቀው። እንደዛም ሆኖ እያለ ባለፉት 5 ቀናት ውስጥ የምርመራ ውጤት ይዞ ያልመጣ ሰው ማለት በቃ መዝጋት ማለት ነው። ማን ያለው አለ እንደዛ አይነት ምርመራ ይዞ
ሊመጣ የሚችል የለም።
የምርመራ ውጤት የሌለው መግባት አይችልም ኔፓል ዜጋ ካልሆነ። ሲያትል አሁን ካየሁ አሜሪካ ውስጥ ስራ አቆሟል። ኦፊሶች በሙሉ ተዘግተዋል። ትምህርት ቤቶች ተዘግተዋል። ዩኒቨርሲቲዎች ተዘግተዋል። እንዴት ነው እየተንቀሳቀሰ ያለው? በኢንተርኔት፣ በቴሌፎን፣ ኦንላይን ነው። ካሊፎርኒያም አሁን ብዙ ዩኒቨርሲቲዎች እየዘጉ ናቸው እንቅስቃሴውን ለመቀነስ። የሚያሳይ ያለው ምንድን ነው? በሽታው በገባና መሰራጨት በጀመረ ቁጥር በአጭር ጊዜ ውስጥ ነው ነገሮች መለወጥ ያለባቸው፣ በጣም በፈጣን እና እንደዛ ስለሆነ እኔ በእኛ ሀገር ትንሽ ጎድሏል የምለውና በጣም ቅር የሚያሰኘኝ ያለው ምንድን ነው፣ ቀላል መልስ ስላለው አይደለም። ባይ ዘ ወይ በጣም ከባድ ጥያቄ ነው። ነገር ግን ህብረተሰቡን አዘጋጅቶ ትምህርት ቤቶች መዘጋት ቢያስፈልግ፣ የትኛው ትምህርት ቤቶች ናቸው የሚዘጉት? ዩኒቨርሲቲዎች ቢዘጉ እንዴት ነው ትምህርት የሚቀጥለው? መስጊዶችና ቤተክርስቲያኖች ቢዘጉ ሶሳይቲው እንዴት ነው የሚቀበለው ይሄንን ነገር? ስራስ ስራ አሁን ቢዘጋ እንዴት ነው ስራ መቀጠል ይችላል? ካልሆነ እንደዚህ አይነት ህመም እየተሰራጨ በከተማ ውስጥ ስራው እንዳለው መቀጠል ይቻላል ወይ? ዲስከሽን መጀመር አለበት። ሆስፒታሎች ሌላውን ህክምና ትተው ወደዚህ መዞር የሚችሉበትን ውስጣቸው ይሻዋል ወይ? ይሄ ነው መሰራት ያለበት በጣም ባጭር ጊዜ ውስጥ።
መልካም። በዌብሳይታችን እና በሶሻል ሚዲያ የሚቀጥሉ በሰፊው እንወያያለን። ለአሁኑ አመሰግናለሁ። እግዚአብሔር ይስጥልኝ ፕሮፌሰር ዳዊት።
አመሰግናለሁ።